ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ሰውም አክባሪ ለቤተሰብ በጉልበታቸው ቅን አገልጋይ ናቸው። ቤተሰብ ያስተዳድራሉ። ዛሬ ይዘዋል። እናትና ደካማ ቤተሰብ አላቸው። እነሱ ይረዳሉ። ትናንትና ተስፋ ነበረን። ባንክ ምናምን መጥቶ እሱ ስደበድ በኋላ ከደሎንት ይላል ናድ ያለ መፍትሄ መጣል ተብሎ የሳይኖር ቀረ።
በወሎ ደላንታ በናዳ የተዋጡ ወጣቶችን በህይወት የማግኘቱ ተስፋ የተመናመነባቸው የቤተሰብ አባላት ሀዘን እየተቀመጡና አርማቸውን እየወጡ እንደሚገኙ ተናግረዋል። ሌሎች ጉዳዮችንም የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። የዛሬ ምስልና ድምፅ አቀናባሪያችን ብርሃን ኃይሉ ናት። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ቀዳሚው ዘገባ ወደ ወሎ ደላንታ ይወስድናል። በደላንታ ወረዳ የዋሻ ውስጥ ባህላዊ የኦፓል ማምረት ስራ ላይ ሳሉ በናዳ የተዋጡ ወጣቶችን በህይወት የማግኘቱ ተስፋ የተመናመነባቸው የቤተሰብ አባላት ሀዘን እየተቀመጡና እርማቸውን እየወጡ እንደሚገኙ ተናግረዋል። በናዳ የተቀበሩት አምራቾች 20ኛ ቀናቸውን የያዙ ሲሆን ከዚህ በኋላ በህይወት የመገኘታቸው እድል የምንም ነው ሲሉ ቤተሰቦቻቸው ለአሜሪካ ድምፅ ገልጸዋል። አስክሬናቸውን አግኝተን ቀብራቸውን በክብር አለመፈጸማችን ሀዘናችንን አባብሶታልም ብለዋል። መስፍን አራጌ የተከታዩን ዘገባ ልኮልናል።
ደቡብ ወሎ ዞን ደላንታ ወረዳ 018 ቀበሌ አለውሃ በሚባለው ተራራ ወገብ ላይ ለኦፓል የከበረ ድንጋይ ምርት በተፈለፈለ ረጅም ዋሻ ውስጥ እንዳሉ በናዳ የተቀበሩ አምራቾች ዛሬ 19ኛ ቀናቸውን ይዘዋል። የአካባቢው ማህበረሰብና የአምራቾቹ ቤተሰቦች በዋሻው መግቢያ አንጻር ናዳውን እያነሱ ከ70 ሜትር በላይ ወደ ውስጥ ዘርቀው ለመግባት ቢሞክሩም የተቀበሩትን ወጣቶች በህይወት ወይም ማስከሬናቸውን ለማግኘት አልቻሉም። ከ750 ሜትር በላይ እርዝመት እንዳለው በተገለጸ ዋሻ ውስጥ በናዳ የተዋጡት አምራቾች ከሁለት ሳምንታት በላይ ያለ ምግብና አየር በመቆየታቸው ተስፋቸው የተመናመነው ቤተሰቦቻቸው እርማቸውን ለማውጣት ሀዘን ተቀምጠዋል። የደላንታ ወረዳ ነዋሪው አቶ ካሳው ደጀን በናዳው ከተቀበሩት አምራቾች ሶስቱ የቤተሰባቸው አባላት እንደሆኑ ይናገራሉ። አደጋውንም ቅስም ሰባሪ ሲሉ ነው የገለጹት።
ከአንድየት ሶስት ሰዎች ናቸው። ደጀን ጌታዬና አንታየ ጌታዬ ጋዊክ ስላሽ ናቸው። ሁለቱ ወንድማማች ናቸው። አንደኛው ደግሞ የአንደኛው ሚስት ወንድም ነው። ለቤተሰብ ታዛዥ ግን ለቤተሰብ ሆነ ለጎረቤት ጥሩ አገልጋይና ታዛዥ ናቸው። ልጆ ትልቅ ሰውም አክባሪ ለቤተሰብ በጉልበታቸው ቅን አገልጋይ ናቸው። ቤተሰብ ያስተዳድራሉ። ትዳር ይዘዋል። እናትና ደካማ ቤተሰብ አላቸው። እነሱ ይረዳሉ። ትናንትና ተስፋ ነበረን። ባንክ ምናምን መጥቶ እሱ ስደበድ በኋላ ከደሎንት ይላል ናድ ያለ መፍትሄ መጣል ተብሎ የሳይኖር ቀረ። ከትናንት ወዲህ በቃ ተስፋ ቆርጠል። ምንም እንዲ ተስፋ እንዲ የሌላቸውን አሁን ያረጋገጥም። በጣም የልጆቹ ወጥቶ መቅረት ከምንም በላይ እያዘንና እየተከዝምን ያለ።
የወረዳው መንግስታዊ አመራርም ሆነ የአካባቢው ማህበረሰብ በዋሻ ውስጥ ሳሉ በናዳ የተቀበሩትን ወጣቶች ቁጥር ከ10 እስከ 20 ያደርሱታል። አቶ ካሳው ግን በናዳው እንደተዋጡ የተረጋገጡት ሰዎችን ብዛት ከ10 ያሳነሱታል።
መራየው አበበ፣ ፋሲል ሞላ፣ ጌጅን ጌታዬ፣ አንታዬ ጌታዬ፣ ዲያዊት ስለሽ፣ መሰለ ምስጌ፣ መኮንን ብርሃን 018 ቀበሌ ናቸው። ከዛው ከሚሰራበት ቀበሌ ማለት ነው። ሁኩ የምትባል ደግሞ ከሌላ ቀበሌ ነው። ከጣና የመጣች 8 ናቸው።
ከሀዘንተኛ ቤተሰቦቹ አንዷ አለሚቱ ክፍሌ መራጊው አበበ የተባለ የ29 ዓመት ታናሽ ወንድማቸውን በናዳ አጥቸዋለሁ ሲሉ ይናገራሉ። ወንድማቸው በወጣትነቱና ብዙ በሚሰራበት እድሜ እንዲህ አይነት አደጋ ሰለባ መሆኑ ለቤተሰቡና ለአካባቢው ማህበረሰብ አስደንጋጭም አሳዛኝም ክስተት እንደሆነ ይገልጻሉ።
መራጊው አበበ ማለት በጣም ደግ መልካም ሰው ፈጣሪ ሲፈጥር ከላይ ሁሉን ነገር ትትና እስከ ወንድነት አሟልቶ የፈጠረው እኔ እህቱ ስለሆንኩ ብቻ ሳይሆን ይህን የምልለት ጎረቤትም ዘመድ ባደው ምንም አይነት ሳካ የሌለው ምንም የስድስት ወር አንድ ወንድ ልጅ ህፃን ያለው ነው። እናቱም አባቱም አሉ። እንደ አጋጣሚ ሆኖ እናትና አባቱ ተለያይተው የብቻ ነበር የሚኖሩት። አባቱ ትንሽ በጉልበት ደከም ያለ ስለነበረ አባቱን እየጦረ ከሱ ውጭ አባቱን ማንም የሚረዳው እናንተን የሚለው የሌለው ልጅ ነው። ያው እናቱም በተመሳሳይ እንደዛው በቃ በሁሉም ነገር ለሁሉም ወገን እንኳን ለእናት አባቱ አይደለም ቀርቶ ለማንኛውም ወገኖቹ ለሁሉም እንትን ተጣሪና ደራሽ የሆነ ወጣት ልጅ ነበር ግን ይሄ ነው ብሎ ለመግለጽ ራስ ትንሽ ይከብዳል።
የደላንታ ወረዳ ዋና አስተዳዳሪ አያሌው በሬ ሆኖ ባህላዊና ዘመናዊ ዘዴዎችን በመጠቀም በናዳው የታዘዙትን አምራቾች ለመታደግ ሙከራዎች ቢደረጉም ውጤት እንዳላመጡ አስረድተዋል። የአገር መከላከያ ሰራዊት በተለያዩ ተተኳሾች ከዋሻው ላይ የተንጠለጠለው ናዳ ለመበተንና የነፍስ አድን ጥረቱን ለማቃለል ሙከራዎችን ማድረጉን አቶ አያሌው አመልክተዋል።
ሶቁትርስካውን 9 ሚሊዮን ያለን መረጃ ያለውት ሊዩስም ቆቋ ከሚባለው ከዛው ቀበሌ 8 ከሌላ ቀበሌ የመጣ አንዳል ለሚል እነሱ ለማውጣት በርካታ ረብረብ ተደረገ። በባህላዊ መልኩ እየተቆፈረ ስለነበር ተደርምሶ የነበረው ለሰባት ቀን አካባቢ በባህላዊ መልኩ ተቆፍሮ እንዲወጣ ለማድረግ ጥረት አደረግነ አልተቻለም። ከዛ በኋላ ደግሞ ሌሎች አማራጮችን ተጠቅመን መከላከያም አንዲሶቹን ክልልም የዞን መንግስትም ጂኦሎጂስቶችን አስገባ ታየ። የመከላከያ አማራጮች ቋጥኙ እንዲወርድ ጥረት ተደረገ። የሚቻለው ሁሉ ተደረገ። የመጀመሪያው ፕላን ላይ ውጤት ማምጣት አልተቻለም። ሁለተኛ ፕላን እንደገና ታይቶ የምስራቅ አማራ ዞን የሚያስተባብሩት ጀነራል ዘውዱ ታርጌ ሰሳቸው መተው ቦታውን አዩት። መሐንዲስም ይዘው ገቡ። የዞኑ ዋና አስተዳዳሪ ከክልልም መንግስት አካላት ተልኮ መተው በጋራ ታየ። ማቴሪያል ቀረበ። ተደራጀ ኃይልም እንዲገባ ተደረገ። ገብተው እነሱ ካዩ በኋላ ትናንትና በገቡት መሳሪያዎች የሚቻለው ሁሉ ተደረገ። አሁንም ያንን ቆጥኝ ማውረድ ያልተቻለው አሁን የመስራት አቅሙም ሰውም ተወጅ ቤተሰብ ቁጥሩ እየቀነሰ መጣ። እርሙንም የማውጣት የማስለቀስ ላካሄዱ የሰው ኃይል ቁጥሩ ለቁፈራ እየቀነሰብን መጣ። በእኛ በኩል ግን የሚቻለው ሁሉ ያደረግነ ነው። እንዴት አስከረን ከዛ አስቀምጠን ያለውግ ያለማረግ ያለ አገር ያለ ሴት ያለ ትፊታችን እንዴት እንደዛ ሊሆን ይችላል የሚል ሐሳብ አለን። እኛም እንደካይ መንግስት ግን የውጤቱ ጉዳይ እውነት ለመናገር ከዚህ ባሻገር ያመጣነው ነገር አልነበረም።
ስለዚህ ተስፋስ ቆራጭ ነው በህይወት የማግኘቱ ነገር
በቃ 19 ቀን ሞላቸው። እንግዲህ ይሄንን መገመት ለማንም አያሻም።
የወርቋሻ ኦፓል አምራቾችና ገብይት ማህበር ሊቀመንበር አቶ ተስፋ ያጋሽ እንዲህ አይነት አደጋዎች ዳግም እንዳይከሰቱ መፍትሄ ያሉትን ሐሳብ ሰንዝረዋል።
ወደፊት ያው ቦታ ብዙ ስራቶችን የያዘ ቦታ ስለሆነ መንግስት ከወዲሁ ቢሞትም እንኳን ተጨማሪ ብዙ ስራቶች እዛ ቦታ ላይ ስለሆነ የተከላት ኑሯቸውን የሚገፉት መንግስት የተሻለ ነገር ተጠቅሞ ገደሉ ካልወረደ አስቸጋሪ ነው። እዛ አካባቢ ያሉ ወጣቶች የስራ እድል መፍጠራቸው ነው እና ለተተኪውም ትውልድ አደጋ የሆነውን ፓርት መንግስት በተሻለ መንገድ ተባብሮን ቢወርድ።
የናዳው መንስኤ ዋሻውን ለመደገፍ የቆሙት ምሰሶዎች በህገ ወጥ አምራቾች በመፍረሳቸው እንደሆነ የአካባቢውን አምራቾች ዋቢ አድርጎ የአሜሪካ ድምፅ መዘገቡ ይታወሳል። ናዳው በተከሰተበት አካባቢ 750 ወጣቶች በማህበር ተደራጅተው በኦፓል ማምረት ስራ ላይ እንደተሰማሩ ከወርቅ ዋሻ ኦፓል አምራቾችና ገብይት ማህበር የተገኘው መረጃ ያመለክታል። የደቡብ ወሎዋ ደላንታ ወረዳ ከ2004 ዓ.ም አንስቶ በኦፓል ማዕድን ምርቷ ትታወቃለች። ይሁንና አመራረቱ ባህላዊ፣ ምርቱ የሚገኝበት አካባቢም ገደላማ በመሆኑ በተደጋጋሚ የሚከሰተው ናዳ ለህይወት መጥፋትና ለአካል ጉዳት ምክንያት እንደሆነ ይነገራል። ምርቱ በዘመናዊ አሰራር ካልተደገፈ ወደፊትም መሰል ችግሮች ሊፈጠሩ እንደሚችሉ ነዋሪዎች ያሳስባሉ። ለአሜሪካ ድምፅ ለተጠናቀረው
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ዩናይትድ ስቴትስ ውስጥ ከ10 ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ ዓመታት መዛግብት ያሳያሉ። እኒህ ስደተኞች በሀገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነ ልቦናዊና ኢኮኖሚያዊ ችግሮች ሲጋለጡ ይታያል። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያን ስደተኞች መካከል ጥቂት የማይባሉትም ከሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። ይህን የተመለከተውን ዘገባ በመቀጠል እናሰማችኋለን።
በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ሕጋዊ የመኖሪያና ሥራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ሕይወት በቅርብ ታውቀዋለች። ከዓመታት በፊት እሷም በዚህ የሕይወት ምዕራፍ አልፋበታለችና
12-13 ሰዓት እንሰራ ትችላለህ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደህ ትሰራለህ? አንተንም ይቀይርሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊት ይቀየራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኔ አንድ ማቆ ሰው በዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ህክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ያው ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ መኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ አኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
የተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ የቤተሰብ ግንባታ ረገድ ማወቅ የሚገቧቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማጥቅሞችን፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ ዶክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትና አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዶክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዶክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው፣ ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንዲያውም ቻይናዎች አሉ፣ ኢትዮጵያኖችን በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፈው ፓስፖርታቸው ኤክስፓየር አድርጎባቸው ምንም አይነት ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንዶክመንትድ ሊባሉ ይችላሉ።
እኒህ ወገኖች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንሹራንስ እንኳን ባይኖረው ሕክምና የሚያገኝባቸው ቦታዎች አሉ ነው የኢንሹራንስ እንደዚህ ዜግነት ና የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊኖር ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻሪቲስ እንደዚህ ይሰጣሉ። ለጥርስም እንኳ ቢሆን በነፃ ደግሞ የህግ አገልግሎት የሚያገኙባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች፣ ሴንተሮች አሉ። የነጻ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቻሪቲስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልደ ኢትዮጵያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልደ ኢትዮጵያ ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናል ሬዲ ሆንክ ሰው መሆን አለብህ። እግዚአብሔርም ከሆነ አላም ወረቨር ይዘኸው መምጣት አለብህ በውስጥህ በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ሰው ጠይቅ፣ አንብብ። ሀበሻን ኮሚኒቲ አለ። በጣም የእኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘህ ይረዳሃል፣ ኢንፎርሜሽን ይሰጠሃል። አንዶክመንትድ ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶክመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አኳኩሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጥየውን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዘው መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠብቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት ያለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። ተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተደላድለን የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው።
የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14% እየቀነሰ መምጣቱ ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ ስደተኝነት ስርዓት የገቡ ሰዎች ቁጥር በ49% አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ አስማማዋየ ነው። መጠኑ ከፍ ያለ ንብረትን ውድመት መንስኤ እየሆነ ስላለው የከተሞች ውስጥ የእሳት አደጋ ያሰናደውን ዘገባ ያሰማናል።
በተጋመሰው 2016 ዓ ም 6 ወራት ውስጥ በአገር አቀፍ ደረጃ እንደተከሰቱ የፌዴራል ፖሊስ ኮሚሽን ከገለጻቸው 139 የእሳት ቃጠሎች 130 የሚሆኑት በአዲስ አበባ የደረሱ ናቸው። አደጋው ንብረታቸውን ካሳጣቸው የርዕሰ መዲናይቱ ነዋሪዎች መካከል አቶ አየለ ወርቄ ይገኙበታል። በከተማዋ ሽሮሜዳ አካባቢ ነዋሪው አቶ አየለ ባለፈው ሳምንት ቅዳሜ የካቲት 16 ቀን 2016 ዓ ም በመኖሪያ ቤታቸው ላይ ስለደረሰው የእሳት ቃጠሎ አደጋ ለአሜሪካ ድምፅ አስረድተዋል።
ተሰርቶ ነበረ። እዚያችን ለገሳል መብራት ጠፍቶ ነበረ። ከዛ በኋላም እኛም ያው ክዳን በዓል ነበረ፣ ትንሽ ረሰን በር ዘግተን ያው ቤተክርስቲያን ምናምን አካባቢ ሄደን ተመልሰን እስክንመጣ ድረስ ልጆች ቤት ነበሩ። ከምሽቱ ወደ 1:10 ላይ የኤሌክትሪክ ችግር ነው፣ በዛ ያው እሳት እንድነሳ ተደረገ። ሰው ላይ ያልደረሰ ሙሉ እቃ እንዳለ ቤት ያለው እቃ ሙሉ አልቋል። ጣሪያውም ሌላ ጋር እንዳይተላለፍ አንድ ሁለት ክፍል ሙሉ በሙሉ አለቀ። ሌላ ክፍል ላይ እንዳይተላለፍ ብሎክም ስለሆነ እግዚአብሔር አትርፎታል እና ሙሉ አንድ ነገር የተረፈ ነገር የለም። 2 ሚሊዮን ይደርሳል ሙሉ ቀን። ምንም የተረፈ ነገር የለም። የልጆች አልጋው፣ ፍሪጁ፣ ቴሌቪዥኑ ምን አንድ ነገር የሚባል የተረፈ ነገር የለም። ብዙ ነው በቃ። ምንም ይሄ 20 ዓመት 15 ዓመት የለፋነው ንብረት ነው የወደመው። ትንሽ አንድ ክፍል ነበረች፣ አዛነን ያለ ነው ተሰሰን ያለውን አሁን ትንሽ ልረጋጋ ብዬ ወረዳዎች መጥተው ፎቶ የሚያነሳሉ ምን የሚለው ብቻ ነው እንጂ ይህን ያሉ ነገር የለም። ይህን አርጉም ያሉ ነገር የለም። እስከ እሳት አደጋ መጥቶም ትንሽ ነገር ፍራሽ ነገር ምናምን እናመጣለን፣ ሌላ ብዙ የምናደርገው ነገርም የለም አሉ። በዛ ሁኔታ ነው ያለሁት።
አብዛኞቹ አደጋዎች የሚፈጠሩት ከበዓላት ወቅትና ዝግጅት ጋር ተያይዞ እንደሆነ የተናገሩት የኮሚሽኑ ቃል አቀባይ አቶ ጄይላን አብዲ ከጥንቃቄ ጉድለት የተከሰቱም እንዳሉ ተናግረዋል። የአደጋዎቹን መንስኤ የሚተነትነውን የፎረንሲክ ምርመራ ሪፖርት ይፋ ማድረግ ያስፈለገውም ሕብረተሰቡ ጥንቃቄ እንዲያደርግ በማሰብ እንደሆነም አስገንዝበዋል። በዚህ ምርመራ ሪፖርት እንደተገለጸው በአዲስ አበባ ከደረሱ የእሳት ቃጠሎች 15ቱ ሆነ ተብሎ የደረሱ ናቸው። የኮሚሽኑ የሕዝብ ግንኙነት ኃላፊ ጄይላን አብዲ ስለዚህ ጉዳይ ለአሜሪካ ድምፅ አብራርተዋል።
መንስኤዎቹ በአራት ክፍሎች የተከፈሉ ናቸው። አንዱ በምርመራ የተጣራው ማለት ነው። በኤሌክትሪክ የሚደርስ ቴክኒክ ችግር ምክንያት የሚደርስ ነው። ይሄኛው በዚህ አመት በ2016 ስድስት ወር ውስጥ 73 ቃጠሎች ደርሷል። ይህም የደረሰው በአዲስ አበባ ከተማ ነው። በመካኒካል ችግር ደግሞ ምክንያት የተፈጠሩት 19 ናቸው። ለምሳሌ መኪና በራሱ ጊዜ አንዳንድ ጊዜ በሙቀት ይቃጠላል። ሰው ሳይነካው ሞቆ በራሱ የሚቃጠልበት ጊዜ አለ። ያ መካኒካል ሰው እጅ ሳይኖርበት ነው፣ እንደሱ ማለት ነው። እነዚህ ደግሞ በመካኒካል ችግር ምክንያት የተፈጠሩት 19 ናቸው። ኢንሹራንስ ለማግኘት የራሳቸውን ጥቅም ለማስጠበቅ ሲባል ወይም ሌላ ሰው ላይ ጉዳት ለማድረስ ሆን ተብሎ ደግሞ በሰው አማካኝነት የሚደርስ የእሳት አደጋ አለ። ይህም 15 ነው። በቸልተኝነት የሚፈጸም ደግሞ የእሳት አደጋ አለ። ይህም 15 ነው። አንዱ የቀረኝ ምንድን ነው? በሌላ ምክንያት የሚደርስ ብለን ያስቀመጥነው 8 አሉ። 130 ነው በአዲስ አበባ ብቻ የደረሰው ቃጠሎ። 130 ስንል እኛ ለምሳሌ በአንድ ቃጠሎ መኪና ሊቃጠል ይችላል፣ የሰው ህይወት ሊጠፋ ይችላል፣ በርካታ በሚሊዮን የሚቆጠር ገንዘብ ሊወድም ይችላል፣ ሀብት ሊወድም ይችላል። አንድ ነው የምንለው እኛ በአንድ የተከሰተውን ቃጠሎ እንደ አንድ ነው የምንቆጥረው። ስለዚህ ከዛ አንጻር እነዚህ ደርሰዋል ማለት ነው። አደገኛ ነው ይሄ።
የአዲስ አበባ የእሳትና አደጋ ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ በበኩላቸው በከተማዋ ከእሳት ቃጠሎ በተጨማሪ 89 ሌሎች አደጋዎችም በስድስቱ ወራት ውስጥ እንደተከሰቱ ለአሜሪካ ድምፅ አስታውቋል። በእሳት ቃጠሎቹ ብቻ ግማሽ ቢሊዮን ብር የሚገመት ሀብትም መውደሙን አቶ ንጋቱ ተናግረዋል።
ላጋጠሙ አደጋዎች ፈጣን ምላሽ ለመስጠት ጥረት አድርገናል። እንግዲህ በተለይ በስድስት ወሩም አጋጥሞ ከነበሩ አደጋዎች 25 ሰዎች ህይወታቸው አደጋ ላይ ወድቀው የነበሩ 25 ሰዎች ከአደጋው መታደግ ችለናል። እንደዚሁም ወደ 7.8 ቢሊዮን ብር የሚገመት ንብረትም እንደዚሁ ከአደጋው ማትረፍ ችለናል። በአንጻሩ ደግሞ 475 ሚሊዮን ብር የሚገመት ንብረት ደግሞ በእሳት አደጋው የወደመበትን ሂደት እናነሳለን እና በአብዛኛው እንግዲህ የምናተርፈው እና የምንታደገው ይበልጣል። በጋ ላይ ሲሆን የእሳት አደጋ የሚጨምርበት ሂደት አለ። አጠቃላይ በስድስት ወሩ 219 አደጋዎች አጋጥመዋል። ከዚህ ውስጥ 130 የእሳት አደጋ ሲሆን ቀሪ 89 ደግሞ ሌሎች ድንገተኛ አደጋዎች ናቸው። ሌሎች የምንላቸው የጎርፍ አደጋ፣ የኮንስትራክሽን አደጋ እንደዚሁም ደግሞ እነዚህ አዲስ አበባ ውስጥ አልፎ አልፎ ክፍቱን እየተተዉ የሚተው ጉድጓዶች እና ውሃ የሚያቆሩ ጉድጓዶች አሉ። ዋና ለመዋኘት እንደዚህ እየገቡ ህይወታቸውን የሚያጡ አሉ። እነሱ ሌሎች ድንገተኛ አደጋዎች ውስጥ ይዘናቸዋል። 89 ናቸው እነሱ በቁጥር።
ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር አሃዙ መጠነኛ ቅናሽ እንዳለው የሚናገሩት የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ጄላን አብዲ በኤሌክትሪክ ቴክኒካዊ ችግር እየተፈጠረ ያለው አደጋ ቁጥር ግን ምንም ለውጥ አለማሳየቱ ይናገራሉ። በግማሽ ዓመቱ 9 የእሳት ቃጠሎ አደጋዎች ከተመዘገቡባቸው 3 ክልሎች መካከል አንዱ በሆነው የአፋር ክልልም ሆን ተብሎ የተፈጸመ የእሳት ቃጠሎ ስለመኖሩ ኃላፊው ጠቁመዋል።
አፋር ክልል ላይ በመካኒካል ችግር ምክንያት 4 ተከስተዋል። በኤሌክትሪክ ቴክኒክ ችግር ምክንያት 1 ተከስተዋል። ሆን ተብሎ በሰው አማካኝነት የተከሰተ ደግሞ 1 ነው። በአፋር ክልል 6 ተከስተዋል ማለት ነው። በደቡብ ኢትዮጵያ ክልል ደግሞ በኤሌክትሪክ ቴክኒክ ችግር 1 ተከስተዋል። በመካኒካል ችግር ደግሞ 1 ተከስተዋል። ሀረሪ ክልል በኤሌክትሪክ ቴክኒክ ችግር ምክንያት 1 ተከስተዋል።
አደጋዎችን ከፖለቲካዊ ጉዳይ ወይም ሌላ ምክንያት ጋር በማያያዝ የሚነዙ ወሬዎች በምርመራና የፍትህ ስርዓቱ ላይ እንቅፋት እንደፈጠሩም አቶ ጄላን ያመለክታሉ።
ፖለቲካሊ ነው ይሄ የተሰራው የሚል ነገር የለም። በዚህ ኮንፈረንሲኩ በስድስት ወሩም ባለፈውም የተገኘ ነገር የለም። ሰው ሊያወራ ይችላል። እኛ የምንለው ደግሞ ይሄም ማውራት አይገባም። እኛ የምንለው ይሄም ማውራት ያለበት ፖሊስ ነው። ፖሊስ ምን ላይ ተመስርቶ ነው የሚናገረው? ይፋ የሚያደርገው መረጃውን በሳይንሳዊ መንገድ በፎረንሲክ ሳይንስ በምርመራ አጣርቶ ውጤቱ ችግሩ የደረሰው ወይም ደግሞ እሳት አደጋው የደረሰው ይሄ ነው ብሎ መግለጽ አለበት ነው። ያ ስህተት ነው። መፈረጅ አስቀድሞ መፈረጅ ፖሊስን ምርመራ ከመጉዳቱም በላይ የፍትህ ስርዓቱን ይጎዳዋል።
በሰሞኑ እሳት ቃጠሎ መኖሪያ ቤታቸውን ያጡት አቶ አየለ ወርኬም በራሳቸው ላይ ከደረሰባቸው ተነስተው ህብረተሰቡ ጥንቃቄ እንዲያደርግ ይመክራሉ። የወደመውን ቤታቸውን መልሶ ለመገንባት አቅሙ እንደሌላቸውም ገልጸው በቀጣይ የሚሆነውን በስጋት እየተጠባበቁ ነው።
እኔ በቃ ያለው ነገር እጄ ጠይቃለሁ እንጂ እጄ ላይም የለም። እኔ ከእግዚአብሔር ጋር በቃ ያለው ነገር አሁን ዋና ራስ መትረፍ ብቻ ነው ለያለው ነገር ምንም እግዚአብሔርን አሁን ለጊዜው እያመሰብ ራስን እያደረግ ሰውም አይዞ አንተ ብታልፍስ ሌሎች ቢሆንስ አይዞ እግዚአብሔር ያለ ራረም ብቻ ዋና ጤና እያሉ ሰውንም ስለሚችላ ነው። እኔም በቃ እግዚአብሔርን እያመሰገንኩ ነው ያለው በአሁኑ ሰዓት።
እንደ ፌዴራል ፖሊስ ኮሚሽን የፎረንሲክ ሪፖርት በመንፈቅ ዓመቱ ከደረሱ የእሳት ቃጠሎ አደጋዎች 8 የሚሆኑት ምክንያታቸውን መለየት አልተቻለም። ይህም አደጋው በደረሰበት ወቅት እሳቱን ለማጥፋት በሚል ወይም በሌላ ምክንያት መረጃዎች እንዲጠፉ በመደረጉ እንደሆነ የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ገልጸዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን አመሰግናለሁ። በዩናይትድ ስቴትስ ያዝነው ወር የጥቁሮች ታሪክ ወር በሚል ይታወቃል። ይህንን አስመልክቶ የተለያዩ የስነ ጥበብ አውደ ርዕዮች እየተከናወኑ ነው። በኒውዮርክ ስለተካሄደ አንድ የስነ ጥበብ አውደ ርዕይ ቆንጅታዬ ትነግረናለች።
ባለፈው እሁድ የተከፈተው አውደ ርዕይ The Harlem Renaissance and Transatlantic Modernism የሃርለም ዳግም ልደትና አትላንቲክ ተሻጋሪው ዘመናዊ ስነ ጥበብ የሚል ስያሜ ተሰጥቶታል። እስከ ሐምሌ 20 ወይም በፈረንጆች እስከ ጁላይ 28 ድረስ እንደሚቆይም ተገልጿል። ታሪካዊው አውደ ርዕይ የጥቁር አሜሪካውያንን የስነ ጥበብ ሰዎችና የውጭ ማቻዎቻቸውን ስራዎች አሰባስቦ ነው ለእይታ ያቀረበው። አፍሪካውያን አሜሪካውያኑ የጥበብ ፈርጦች የመሩት የዘመናዊ ስነ ጥበብ ንቅናቄ ያለም አቀፍ ዘመናዊ ስነ ጥበብ አይነተኛ አካል እንደሆነ ለማሳየት የታለመ እንደሆነም ተነግሮለታል። የኤግዚቢሽኑ ዋና አዘጋጅ ዴኒስ ሚሪየል በወቅቱ የዘር ልዩነት ከነገሰባቸው ከደቡብ ዩናይትድ ስቴትስ አካባቢዎች ወደ ሰሜኑና ወደ ተቀረው አካባቢ ነጻነትንና የተሻለ እድልን ፍለጋ የፈለሱት በሚሊዮኖች የተቆጠሩ ጥቁር አሜሪካውያን በቆረቆሯቸው አዳዲስ ከተሞች የነበራቸውን ህይወት ጥቁሮች የስነ ጥበብ ሰዎች በታሪካችን ለመጀመሪያ ጊዜ ያንጸባረቁበት ወቅት ነበር ብለዋል። ያ ታሪክ ትኩረት ተነፍጎት እንደኖረም ዲኒስ ሚሪየል ሳይጠቅሱ አላለፉም። ለዚህ ኤግዚቢሽን አደራጅነት ያነሳሳቸው እሱ መሆኑን አመልክተዋል።
እውነቱን ለመናገር ያን የመሰለ ግሩም ዘመን በኤምኢቲ ሙዚየም የሚሆን በሌሎችም ትላልቅ አብያተ መዘክር ትኩረት አላገኘም ነበር። በጊዜው በዋናነት የሥነ ጥበብ ሥራዎቹን ሰብስበው የያዙት ከሲቪል መብቶች ንቅናቄ በፊት ለጥቁር አሜሪካውያን የከፍተኛ ትምህርት ዕድል ለመስጠት የተቋቋሙት ኮሌጆችና ዩኒቨርሲቲዎች ነበሩ። ሌሎችም በግልና በመንግስታዊ ተቋማት ይዞታ ስር የነበሩ ስብስቦችም አሉ። ታዲያ እኔ በ2020 ዓ.ም ወደ ሜትሮፖሊታን ሙዚየም ኦፍ አርት በመጣሁ ጊዜ ያንን ክፍተት ለማስተካከል ፈለግኩ። ሜት ሙዚየም ሁሉንም የሥነ ጥበብ ታሪክ የሚዳስስ የጥበብ ኢንሳይክሎፒዲያ ማለት ነው። ነገር ግን በአሜሪካ ስነ ጥበብ እና በዘመናዊ ስነ ጥበብ ታሪክ ይህን የሚያክል ግዙፍ ክፍተት ቁጭ ብሏል። እኔም በዚህ አውደ ርዕይ ያንን ክፍተት ለመዝጋት ነው የሞከርኩት።
በአውደ ርዕዩ 160 የሚሆኑ ስዕሎች፣ ቅርጻ ቅርጽ፣ ፊልሞች እና ፎቶግራፎች ለእይታ ቀርበዋል። ስራዎቹን ፈልገው ማግኘት ቀላል እንዳልነበረ፣ ነገር ግን ደስ ብሏቸው እንዳደረጉት ዲኒስ ይናገራሉ።
Many of the works were in the collections of historically black.
እነዚህ ስብስቦች በዩኒቨርሲቲዎችና በኮሌጅ ይዞታ ያሉ ናቸው። እነሱ ደግሞ ስብስቦቻቸውን ገና በዲጂታል ቴክኖሎጂ ሰንደው አላስቀመጧቸውም። ስለዚህ ኢንተርኔት ላይ አይገኙም። ምን እንዳላቸው ለማወቅ ራሴ ወደ ዩኒቨርሲቲዎቹ ተጉዤ ቤተ መዘክሮቻቸውንና ማከማቻዎቻቸውን መጎብኘት ነበረብኝ። በደስታና በታላቅ ፍላጎት ይህንን አደረግኩ። በዚህ አውደ ርዕይ የቀረቡት አብዛኞቹ ስራዎች ከዚህ በፊት እኔም ፈጽሞ አይቻቸው አላቅም። ካሁን ቀደም በሽያጭም ይሁን በውሰት ታይተው አያውቁም። በእርግጠኝነት ባለፉት በርካታ አስርት ዓመታት አልቀረቡም።
የኤረን ዳግላስ፣ የዊሊያም ኤድ ጃንሰን፣ የአርችባልድ ሞትሊ እና የሎራ ዊለር ስራዎች በአውደሪዮ ከቀረቡት ስራዎች መካከል ናቸው። ስማቸው ገኖ ያልወጣ የጥበብ ሰዎችን ታሪክ የማወቅ ጉጉት እንደነበራቸው የገለጹት የሃርለም ሬነሳንስ አውደሪዮ አዘጋጇ ዴኒስ ሚሪየል ለአብነት የሰዓሊ ሳሙኤል ጆሴፍ ብራውንን ስራዎችና ታሪክ ያነሳሉ።
አንዱ የኔ ፍላጎት በብዙዎች ስለማይታወቁት ሰዓሊያን ማወቅ ነበር። ለምሳሌ ሳሙኤል ጆሴፍ ብራውንን ብንወስድ በጣም አስቸጋሪ በሆነው ዋተር ከለር ፈሳሽ ቀለም እጅግ በጣም የሚጠበብ ሰዓሊ ነበር። መስታወት ውስጥ ትክ ብሎ ሲመለከት የሚያሳይ የራሱን ስዕል ስሏል። እሱን ስዕል W.E.B. Du Bois The Soul of Black Folk በሚል ርዕስ በጻፈው ዝነኛ መጽሐፉ በዘመኑ የነበረውን የጥቁር አሜሪካውያን ስነ ልቦና በገለጸበት መንፈስ የሳለው ይመስለኛል።
ዲቦይስ የዚያ ዘመን ጥቁር አሜሪካውያን ስነ ልቡና ምን ትያ ገጽታዎች አሉት ይል ነበር ያሉት ዴኒስ ሚሪየል፣ በአንድ በኩል እኔ ማነኝ ብሎ ያለማቋረጥ ራሱን ወደ ውስጥ ይጠይቃል፣ በዚያው ልክ ደግሞ ከውጭ ትክ ብለው የሚመለከቱት እንዳሉም ያውቃል ብሎ ነበር ሲሉ ጠቅሰዋል። ሰዓሊ ሳሙኤል ብራውን በመስተዋት ውስጥ ራሱን ትክ ብሎ የሚያይበት ስዕልም ያን መንፈስ የሚያንጸባርቅ መስሎ ይታየኛል ሲሉ አብራርተውታል።
it's just an incredible
ስለዚህ ግሩም ሆኖ ያበበ የጥቁር አሜሪካውያን ዘመናዊ ጥበብ ብቻ ሳይሆን የራሱ የአሜሪካ ዘመናዊ ስልጣኔም አካል ነው። እንደ አሜሪካዊነታችን ታሪካችን የሃያኛው ክፍለ ዘመን ዘመናዊ ስነ ጥበብም አካል ነው።
በኒውዮርኩ አውደርይ ሄንሪ ማቲስ፣ ኤድቫርድ መንች እና ፓብሎ ፒካሶን በመሳሰሉ ዓለም አቀፍ ሰዓሊያን የተሰሩ ስራዎችም እንደቀረቡ ተገልጿል።
አብራችሁን ስላመሻችሁ በእጅጉና መሰግናለን። መልካም ምሽት ይሁንላችሁ።